የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በአማራ ክልል በሚገኙ ታጣቂዎች ላይ እርምጃ በመውሰድ ላይ ነኝ ሲል መንግሥት አስታወቀ።
ሰላም 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 ተብሏል። ተደጋጋሚ ጥያቄ ሰው እሱ ደግሞ የመረጠው ነፍጥ በኃይል በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ
የኢትዮጵያ የመከላከያ ሰራዊት የሕዝብ ግንኙነት ዲሬክተር ኮሎኔል ጌትነት አዳነን ነው የሰማችሁት። በሌላ በኩል አምነስቲ ኢንተርናሽናል መንግሥት በክልሉ የጅምላ እስር እያካሄደ ነው ሲል ከሷል። ሙሉ ዘገባው በአብይ ርዕስ ይቀርባል። በተጨማሪም ሌሎች የአገር ውስጥና የውጭ ዘገባዎችን ይዘን መጥተናል። ረቡዕ መስከረም 22 ቀን 2017 ዓ ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ሌነኝ። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ ለምሽቱ የዓለም ዜና ደግሞ ደረጀ ደስታ ይገኛል። የዓለም ዜናውን ከሰማን በኋላ ወደ አብይ ዘገባውን እናልፋለን። የዛሬ ምሽት የዋና አዘጋጅ ቆንጅት ታዬ ነች። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአማራ ክልል በሚንቀሳቀሱ የፋኖ ኃይሎችና ከእነርሱ ጋር ግንኙነት አላቸው በተባሉ አካላት ላይ ከወትሮው የተጠናከረ እርምጃ መውሰድ ጀምሬያለሁ ሲል የኢትዮጵያ መንግስት አስታወቀ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮና የመከላከያ ሰራዊት በጋራ በሰጡት መግለጫ እርምጃው ያስፈለገው እስካሁን ድረስ መለስተኛ ኦፕሬሽን በመውሰድ ችግሩን በሰላም ለመፍታት የተደረገው ጥረት ውጤት ባለማምጣቱ ነው ብለዋል። በተያያዘ ዜና አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ከቅዳሜ ጀምሮ መንግስት በአማራ ክልል የዘፈቀደ የጅምላ እስር እያካሄደ ነው በማለት ውንጀላ ወንጅሏል። የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል። በአቶ ጌታቸው ረዳ የሚመሩት የህወሓት አመራሮች ጉባኤ ለማካሄድ እየተዘጋጁ መሆኑን ገለጹ። በነሐሴ ወር 2016 በተካሄደውና ምርጫ ቦርድ እውቅና ባልሰጠው የህወሓት ጉባኤ ያልተሳተፉት በአቶ ጌታቸው ረዳ የሚመሩት የህወሓት አመራሮች ህጋዊ ሲሉ የገለጹትን 14ኛ ጉባኤ ለማካሄድ እየተዘጋጁ መሆኑን ገልጸዋል። የአቶ ጌታቸው ቡድን አባላት ለሁለት ቀናት ባካሄዱትና ህወሓትን የማዳን በማለት በጠሩት ስብሰባ ላይ ከተሳተፉት አመራሮች አንዱ አቶ በየነ መክሩ ህወሓት ጉባኤውን ስላላካሄደ ለማካሄድ እየተዘጋጀንን ብለዋል። በዚህ ጉዳይ የሌላኛውን የህወሓት ቡድን ምላሽ ለማካተት ያደረግነው ጥረት አልተሳካም። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ድርጅታዊ ጠቅላላ ጉባኤ ያካሄደው ሌላው ቡድን በነሐሴው ጉባኤ ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙት እነዚህ 16 የማዕከላዊ ኮሚቴ አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን፣ በኋላም እንደገና ከአባልነት ማገዱን ማስታወቁ ይታወሳል። ሙልጌታ ጽሃ አጭር ዘገባ አለው።
በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና የህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍፍል በቀጠለበት ጊዜ ነው በአቶ ጌታቸው ረዳ የሚመራው ህወሓት ጉባኤ ለማካሄድ እየተዘጋጀ መሆኑን የገለጸው። በመቀለ ከተማ የጠራው ህወሓት የማዳን የተባለ ስብሰባ ትላንት ሲጠናቀቅ ገለጻ ያደረጉት ከአመራሮቹ አንዱ አቶ በየነ መክሩ ህወሓት ጉባኤው ስላላካሄደ ለማካሄድ እየተዘጋጀነን ብለዋል።
ህወሓት ጉባኤ አይካሄደን ንሕና
እኛ አንሳተፍም ያልነው ጉባኤ የለም። ምክንያቱም ህወሓት ጉባኤ አላካሄደም። 14ኛ የፓርቲያችን ጉባኤ ለማካሄድ ነው እየጠበቅን ያለነው። ስራዎች እየሰራን ነው።
አቶ በየነ በማብራሪያቸው ጉባኤውን መቼ እንደሚካሄድ በግልጽ አላስቀመጡም። አቶ በየነ አክለውም የነ ዶክተር ደብረጽዮን ቡድን አባላት የጊዜው አስተዳደሩን ስልጣን ለመቆጣጠር ህጋዊ መሰረት የላቸውም ሲሉ ገልጸዋል። ምክንያቱም እነሱ ህወሓት ስላልሆኑ እንደዚሁም ያካሄዱት ጉባኤ ምርጫ ቦርድ ያልተቀበለው በመሆኑ ሲሉም አጣጥለዋል። በአሁኑ ጊዜ ህወሓት ያለው ምክትል ሊቀመንበር ነው፣ እሱም አቶ ጌታቸው ነው ብለዋል። የዶክተር ደብረጽዮን ገብረ ሚካኤል የፓርቲ ሊቀመንበርነት እንደማይቀበሉትም ነው የጠቀሱት። በዚህ ጉዳይ ላይ ከሌላኛው የህወሓት ቡድን ምላሽ ለማካተት ያደረግነው ጥረት አልተሳካም። ባለፈው ነሐሴ ወር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ባካሄደው ጉባኤ በጉባኤው መሳተፍ ከሚገባቸው የህወሓት አመራሮችና አባላት 83 በመቶ የሚሆኑት መሳተፋቸው ገልጾ ነበር። ዶክተር ደብረጽዮን ከጉባኤው መጠናቀቅ በኋላ በሰጡት መግለጫ በጉባኤው ህወሓት ማዳን የሚያስችል ስራ ተፈጽመዋል በማለት ፓርቲያቸው በጊዜው አስተዳደሩ ያለው ድርሻ ለማስተካከል እንደሚንቀሳቀስም ገልጸው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በነሐሴ ጉባኤ ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙት 16 የማዕከላዊ ኮሚቴ አባላት በፓርቲው ስም እንዳይንቀሳቀሱ ማገዱን እንዲሁም ከአባልነት ማባረሩን ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለምክትል ፕሬዝደንትነት ፓርቲያቸውን ወክለው የቀረቡት የዲሞክራቲክ ፓርቲው ተወካይ ቲም ዋልዝ እና የሪፐብሊካኑ እጩ ጄ ዲ ቫንስ ለመጀመሪያ ጊዜ ያካሄዱትን የመጨረሻውን የምርጫ ክርክር ትላንት ምሽት አካሂደዋል። ሁለቱ የምክትል ፕሬዝደንት እጩዎች የመካከለኛው ምስራቅ ግጭት፣ የአየር ንብረት ለውጥ፣ ኢሚግሬሽን፣ ኢኮኖሚ፣ ውርጃና የጠመንጃ ጥቃትን ጨምሮ በተለያዩ ጉዳዮች ላይ ክርክር አድርገዋል። በመካከለኛው ምስራቅ ስላለው ግጭት ማብራሪያ እንዲሰጡ በቀረበላቸው ጥያቄ ምላሽ መስጠት የጀመሩት ሪፐብሊካኑ ቫንስ የባይደን አስተዳደር ለኢራን የተያዘውን ገንዘብ እንዲለቀቅ ማድረጉ በማንሳት ወቅሰዋል። ያ መደረጉ ኢራን ትላንት ምሽት በእስራኤል ላይ የፈጸመችውን አይነት የሚሳይል ጥቃት አቅሟ እንድታጎለብት ረድቷታል ብለዋል። የባይደንና ሀሪስ አስተዳደር እንደ ኢራን፣ ሩሲያና ቻይና የመሳሰሉትን የአሜሪካ ባላንጣዎች አቅም እንዲጠናከርን አድርገዋል ሲሉም ደካሞች ናቸው ሲሉ ወቅሰዋቸዋል። ዲሞክራቱ ዋልዝ በበኩላቸው ትረምፕ ከኢራን ጋር የተደረሰው ስምምነት እንዲቀር በማድረግ ኢራን የኒውክለር አቅሟን ለማጎልበት እንድትቃረብ አድርገዋል ሲሉ ከሰዋል። አድማጮች፣ የዚህ ዜና ዝርዝር በምሽቱ የዜና መጽሔት ይቀርባል። በጅቡቲው የባህር ዳርቻ በሰጠመው የፍልሰተኞች ጀልባ 45 ሞቱ፣ 100 ጠፍተዋል። በጅቡቲ የባህር ዳርቻ ፍልሰተኞችን የጫኑ ሁለት ጀልባዎች ትላንት ማክሰኞ ሰጥመው 45 ሰዎች መሞታቸውና አስክሬናቸውም መገኘቱን የተባበሩት መንግስታት የፍልሰተኞች ድርጅት አስታውቋል። የነፍስ አድን ሰራተኞች 154 ፍልሰተኞችን ሲያድኑ ሌሎች ከ100 የሚበልጡ ፍልሰተኞችን እየፈለጉ መሆኑን ድርጅቱ ገልጿል። 310 ሰዎችን ያሳፈሩት ሁለቱ ጀልባዎች የተነሱት ከየመን መሆኑን ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። ከአደጋው ከተረፉት መካከል እናቱ ሰጥማ የሞተችበት የአራት ወር ሕፃን ይገኝበታል ሲል የፍልሰተኞቹ ድርጅት ገልጿል። እስራኤል ዛሬ ረቡዕ ሶሪያ ዋና ከተማ ደማስቆ ላይ ለሁለተኛ ቀን በፈጸመችው የአየር ጥቃት ሶስት ሰዎች ተገደሉ። ጥቃቱ የደህንነት ዋና መስሪያ ቤቶችና ኤምባሲዎችን እንዲሁም መኖሪያ አካባቢ በሆነው ስፍራ በሚገኝ አፓርትመንት ህንፃ ላይ መፈጸሙ ተገልጿል። ህንፃው የሂዝቦላ መሪዎችና የኢራን አብዮታዊ ዘብ ባለስልጣናት የሚያዘወትሩት እንደነበር መሰረቱን ብሪታንያ ያደረገው የሰብአዊ መብት ተመልካች ቡድን አስታውቋል። ቢያንስ ሶስት ሰዎች ተገድለውበታል በተባለው ጥቃት ሁለቱ የውጭ አገር ዜጎች መሆናቸውን ድርጅቱ አመልክቷል። የአገሪቱ የዜና አገልግሎት ጠላት የሆነችው እስራኤል አንድ የመኖሪያ ህንፃ በማጥቃት ሶስት ሰላማዊ ሰዎችን ስትገድል ሌሎች ሶስት ሰዎችን አቁስሏል ብላለች። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ወደ እንግድ ወልዴ ልመልሳችሁ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ፕሮግራሙን በመምራት አብሬያቸው የማመሸው እንግዶል ነኝ። የስርጭቱ ተቆጣጣሪ ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅን ታዬ፣ የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያ ነች። ፕሮግራሞቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ አድማጮች ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በአማራ ክልል በሚንቀሳቀሱ ታጣቂዎች ላይ የተጠናከረ እርምጃ መውሰድ ጀምሬያለሁ ሲል መንግስት አስታወቀ። በአማራ ክልል በሚንቀሳቀሱ የፋኖ ኃይሎችና ከነርሱ ጋር ግንኙነት አላቸው በተባሉ አካላት ላይ ከወትሮ የተጠናከረ እርምጃ መውሰድ ጀምሬያለሁ ሲል የኢትዮጵያ መንግስት አስታውቋል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮና የመከላከያ ሰራዊት በጋራ በሰጡት መግለጫ እርምጃው እስካሁን ድረስ መለስተኛ ኦፕሬሽን በመውሰድ ችግሩን በሰላም ለመፍታት የተደረገው ጥረት ውጤት ባለማምጣቱ የተወሰደ ነው ብለዋል። በተያያዘ ዜና አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ካለፈው ቅዳሜ ጀምሮ መንግስት በአማራ ክልል የዘፈቀደ የጅምላ እስር እያካሄደ ነው ሲል ወንጅሏል። ከፋኖ ታጣቂ ቡድን ተወካይ አስተያየት ለማግኘት ጥረት እያደረግን ነው። ከተሳካ አካተን በኋላ ላይ እንመለሳለን። ከመንግስት በኩልም ተጨማሪ አስተያየት ለማግኘት ጥረት በማድረግ ላይ ነን። የዜናውን ዝርዝር የሚያቀርብልን ኬኔዲ አባተ ነው።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታውና የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ትናንት ማክሰኞ መስከረም 21 ቀን 2017 ዓ.ም ለሀገር ውስጥ የመገናኛ ብዙሃን በጋራ በሰጡት መግለጫ ጽንፈኛ ሲሉ በጠሩት በክልሉ በትጥቅ ትግል ላይ በሚገኘው የፋኖ ታጣቂ ቡድንና ከታጣቂው ጋራ ግንኙነት አላቸው ባሏቸው አካላት ላይ ከወትሮው የተለየ የተጠናከረ እርምጃ እንደተጀመረ ገልጸዋል። በክልሉ ግጭት ከተቀሰቀሰበት ጊዜ አንስቶ የመከላከያ ሰራዊት ከተሞችን በመቆጣጠር መለስተኛ ኦፕሬሽኖችን እየፈጸመ ችግሩ በሰላም እንዲፈታ ጥረቶችን ሲያደርግ ቆይቷል ያሉት የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ይህ ውጤታማ ባለመሆኑ ወደ ኃይል እርምጃ ተገብቷል ሲሉ ተናግረዋል።
ሰላም 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 ተብሏል ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ
ሰላም ሊመጣ ከሆነ ኃይል ያስፈልገዋል ማለት ነው። መመታት መቻል አለበት። ይህንን ለማስቆም ታዲያ ምን አይነት ነገር ነው የሚሆነው የሚለው ሴሉን ራሱ ከህዝብ የለየ ጀሌውን ከመሪው የሚለይ በጥናት ላይ ተመስርቶ መከላከያ ከክልሉ መስተዳደርና የጸጥታ አካላት ጋር ሆኖ እርምጃ መውሰድ ጀምሯል።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው በበኩላቸው በፋኖ ታጣቂዎች ላይ የተጀመረው ወታደራዊ እርምጃ ተጠናክሮ ይቀጥላል ያሉ ሲሆን ለታጣቂዎቹ የተለያዩ ድጋፎችን ያደርጋሉ ያሏቸውን ሰዎች ተጠያቂ የማድረግ እርምጃም ተጀምሯል ብለዋል።
በክልላችን ከትንሽ እስከ ትልቅ ባሉ ከተሞች በተለያየ መንገድ በመንግስት መዋቅር ተሰክስገው ያሉ፣ በንግዱ ዘርፍ የተሰማሩ፣ በግላቸው የተሰማሩ በርካታ ኃይሎች በትንንሽም በትልልቅም ከተሞች በተለያየ መንገድ የሚገኙ የጽንፈኛ ኃይሉ የሎጂስቲክ ምንጮች፣ የመረጃ ምንጮች ከጽንፈኛ ኃይሉ መረጃውን ወስደው ለሚዲያ መረጃ የሚያቀብሉ፣ አለፍ ሲልም ህዝባችንን እጅግ ያስመረረው በከተማ ውስጥ እገታ በሚካሄድበት ቦታ ላይ የእገታው ዋና ተዋናኝና አስተባባሪ የሆኑ ኃይሎች በተለያየ መንገድ ተጠያቂ እንዲሆኑ ስራ እየተሰራ ነው።
የተጠናከረ የተባለውን ወታደራዊ እርምጃና ከታጣቂዎች ጋራ ግንኙነት በመፍጠር የተጠረጠሩ ግለሰቦችን በቁጥጥር ስር የማዋል እርምጃው መቼ እንደተጀመረና እስካሁን ስለተገኘው ውጤትም ይሁን ስለተያዙ ሰዎች ቁጥርና ማንነት በመግለጫው ላይ አልተጠቀሰም። የአሜሪካ ድምጽ ከፌደራሉና ከክልሉ የመንግስት ኮሙኒኬሽን መስሪያ ቤቶች ማብራሪያ ለማግኘት ሞክሮ ለጊዜው አልተሳካም። በእጅ ስልካቸው ላይ የደወልንላቸው የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ እንዲሁም የአማራ ክልል ኮሙኒኬሽን ኃላፊ መንገሻ ፈንታው ስልካቸውን አላነሱም። ከአማራ ክልል የተለያዩ አካባቢዎች ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ባህር ዳርና ጎንደርን ጨምሮ በክልሉ የተለያዩ ከተሞች በርካታ ሲሉ የገለጿቸው ሰዎች በቁጥጥር ስር እየዋሉ እንደሆኑ ተናግረዋል። ለደህንነታቸው በመስጋት ድምጻቸውን አየር ላይ እንዳናውል የጠየቁን አስተያየት ሰጪዎቹ ዩኒቨርሲቲዎችን ጨምሮ በተለያዩ ተቋማት የሚያገለግሉ ሰራተኞችም በቁጥጥር ስር ከዋሉት መካከል እንደሚገኙ ተናግረዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅትም ትናንት ባወጣው ሪፖርት በአማራ ክልል ዋና ዋና ከተሞች ካለፈው ቅዳሜ መስከረም 18 ቀን ጀምሮ ምሁራንን ጨምሮ በመቶዎች የሚቆጠሩ ሰዎች በጅምላ በዘፈቀደ እየታሰሩ እንደሚገኙ መረጃዎች ደርሰውኛል ብሏል። እርምጃው እየተወሰደ ያለው ያለ ፍርድ ቤት ማዘዣ መሆኑን የአይን ማኞች ነግረውኛል ሲልም አመልክቷል። አክሎም በቁጥጥር ስር የዋሉት የሀገሪቱ ህገ መንግስት በሚጠይቀው መሰረት በ48 ሰዓት ውስጥ ፍርድ ቤት አልቀረቡም ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዲሬክተር ትገሬ ቻጉታ የኢትዮጵያ መከላከያና ፖሊስ በአማራ ክልል ያካሄዱት ያለው የዘፈቀደ የጅምላ ስርዓት መንግስት አሁንም ለህግ የበላይነት ደንታቢስ መሆኑን የሚያሳይ ተጨማሪ ማስረጃ ነው ማለታቸው በሪፖርቱ ተመልክቷል። መንግስት እርምጃውን በአስቸኳይ እንዲያቆም የታሰሩትን ለፍርድ እንዲያቀርብ አሊያም ያለምንም መዘግየት እንዲፈታም ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ በበኩሉ ጉዳዩን በመከታተል ላይ እንደሚገኝ ገልጿል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኮሚሽኑ በአማራ ክልል የዘፈቀደ እስር እየተፈጸመ ስለመሆኑ ጥቆማዎችና መረጃዎች ደርሰውት በማጣራት ላይ ይገኛል ብለዋል። ከፋኖ ታጣቂዎች በኩል አስተያየት ለማግኘት የአሜሪካ ድምጽ ሙከራ በማድረግ ላይ ሲሆን ሙከራችን እንደተሳካ የምናቀርብ ይሆናል። በ2015 ዓ.ም ተመረተ ሐምሌ ወር ላይ በክልሉ የተከሰተውን ግጭት ተከትሎ የታወጀውና ለአራት ወራት የተራዘመው ያስቸኳይ ጊዜ አዋጅ ባለፈው አመት ግንቦት ወር ላይ ካበቃ በኋላም የዘፈቀደ ስርዓት እንደቀጠለ የመብት ተሟጋቾች በመግለጽ ላይ ቢሆኑም ካስቸኳይ አዋጁ ማብቃት በኋላ የዘፈቀደ እስሩ በጅምላ እየተካሄደ እንደሆነ ሲገለጽ የአሁኑ ለመጀመሪያ ጊዜ ነው። በአማራ ክልል የቀጠለው ግጭት ያስከተላቸው ያሉት የሰብአዊ መብቶች ጥሰቶች አሳሳቢ ሆነው መቀጠላቸውን የገለጸው ኢሰመኮ ከሳምንት በፊት ባወጣው ሪፖርት ችግሩ በሰላም እንዲፈታ የወትሮ ጥሪውን ማቅረቡን መዘገባችን ይታወሳል። ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላትም የሰላም ጥሪዎችን በማቅረብ ላይ ቢሆኑም ግጭቱ እልባት ሳያገኝ በመጠንና በቦታ ተስፋፍቶ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። ክብረትና ክብራን በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአላማጣ ከተማ ትናንት ከህወሓት ታጣቂዎች ጋር በተፈጠረ ባሉት ግጭት የሁለት ሰዎች ህይወት ማለፉን ነዋሪዎች ተናግረዋል። በአላማጣ ከተማ የትግራይ ክልልን ስርዓተ ትምህርት መሰረት ያደረገ የትምህርት ምዝገባ ተጀምረዋል በሚል ተቃውሞ ለመግለጽ በወጡ ነዋሪዎችና የህወሓት ታጣቂዎች ሲሉ በገለጿቸው አካላት መካከል ተፈጠረ ባሉት ግጭት የሁለት ሰዎች ህይወት ማለፉን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በአማራ ክልል የበጀትና አስተዳደራዊ ድጋፍ የተቋቋመው የከተማው ጊዜያዊ አስተዳደር ከንቲባ መሆናቸውን የገለጹት ኃይሉ አበራ ለጥቃቱ በተፈናቃይ ስም ወደ አካባቢው ገብተዋል ያሏቸውንና የህወሓት ታጣቂዎች ሲሉ የጠሯቸውን አካላት ተጠያቂ አድርገዋል። በትግራይ ክልል ጊዜያዊ አስተዳደር ስር የተደራጀው የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ መሆናቸውን የገለጹት ዝናቡ ደስታ ደግሞ በበኩላቸው የሰው ህይወት ያለፈውና የአካል ጉዳት የደረሰው ሰላም የማይፈልጉ ኃይሎችና የተለየ የፖለቲካ አጀንዳ ያላቸው ሲሉ የገለጿቸው የታጠቁ ነዋሪዎች በፈጠሩት ግርግር መሆኑን በመግለጽ ውንጀላውን አስተባብለዋል። መስፍን አራጌ ዝርዝሩን ይዘዋል።
ሁኔታው የተፈጠረው በአላማጣ ከተማ የትግራይ ክልልን ስርዓተ ትምህርት መሰረት ያደረገ የትምህርት መዝገባ ተጀምሯል በሚል ተቃውሞ ለመግለጽ ወደ አንድ ትምህርት ቤት ካመሩ ነዋሪዎች ጋር በተያያዘ መሆኑን ደሞዝን ጨምሮ በአማራ ክልል የበጀትና አስተዳደራዊ ድጋፍ እንደሚንቀሳቀሱና የአላማጣ ከተማን በጊዜያዊ ከንቲባነት እንደሚያስተዳድሩ የሚናገሩት ኃይሉ አበራ ይገልጻሉ። እናም ትናንት መስከረም 21 ቀን 2016 ዓ.ም የተፈጠረውን ሁኔታ ተከትሎ ሁለት ሲቪል ሰዎች ተገለዋል፣ ስምንት የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል ብለዋል። ለግድያውም የህወሓት ታጣቂዎች ሲሉ የጠሯቸውን አካላት ተጠያቂ አድርገዋል።
ከአምስት ቀን በፊት የሀገር ሽማግሌዎች እና የማንነትና የወሰን አስመላሽ ኮሚቴ አባላት እንዲሁም ሌሎች የኮሚቴ አባላት እዛ አካባቢ ለሚገኘው ኮማንድ ፖስት ትምህርት እንዲጀመርና ምዝገባ እንዲካሄድ ጥያቄ ቢያቀርቡም በቦታ ያለው ኮማንድ ፖስት ፈቃድ አልሰጣቸውም። በትግራይ በኩል ያለው የአመራር በኩል ላሉት አቶ ዝናቡ ፈቃድ እንደሰጣቸውና ከሶስት ቀን በፊት በትግርኛ አላማጣ ከተማ ላይ ትምርት ለማስጀመር አዋጅ አውጀዋል። ይሄን ሲተማ ማህበረሰቡ በከፍተኛ ድንጋጤ ውስጥ ሆኖ ይሄ ነገር ምን እየተካሄደ ነው? ህጋዊ ዕውቅና እየተሰጠ ነው? አስተዳደራዊ ዕውቅና እየተሰጠ ነው? በሚል ተቃውሟቸውን ያሰማሉ። የሚሰማቸው አላገኙም። በመጨረሻ ሰኞ ዕለት ምዝገባ ሲካሄድ ህዝቡ ግልብጥ ብሎ በየትምህርት ቤቶቹ ሄደና ምዝገባ እናካሄዳለን ሲል ነገሮች ከቁጥር ውጭ ሆነባቸው። ስለዚህ መከላከያ ውስጥ ሁላችሁም ምዝገባ አታካሄዱም፣ አቅጣጫኛ እንሰጣለን ብሎ ዘጋ። ዛሬ ደግሞ ሊመዘግቡ እነሱ ሲሄዱ ትክክል አይደለም ብሎ በሰላማዊ መንገድ ነው ባዶ እጃቸውን ነው ወደ ትምህርት ቤቶች ሄዱ። አውቶማቲክ ጥይት ነው የለቀቁት ህዝቡ ላይ።
በትግራይ ክልል ጊዜ አስተዳደር ስር እንደተደራጁና የአላማጣ ከተማን በከንቲባነት እየመሩ መሆናቸውን የሚናገሩት ዝናቡ ደስታ በበኩላቸው ወደ ትምህርት ቤቱ የመጡት ሰዎች የታጠቁ ጭምር ናቸው በማለት ውንጀላውን አስተባብለዋል። ሰላም የማይፈልጉና የፖለቲካ አጀንዳ ያላቸው ሲሉ የጠሯቸው ኃይሎች ጥቃት ለመሰንዘር ሲሞክሩ በተወሰደ የአጸፋ እርምጃ በሰዎች ላይ የሞትና የአካል ጉዳት መድረሱንም አመላክተዋል።
ትምህርት ቤት ውስጥ ዘለው ገብተው የመማር ማስተማሩን ሊያደናቅፉ የገቡት ሲገቡም ድምፅ የሌለው መሳሪያ ጩቤ፣ ትር እና ድንጋይ ይዘው ድምፅ ያለው ደግሞ ፈንጅ ሳይቀር ሽጉጥና ክላሽ ይዘው ነው የገቡት ማለት ነው። ፈንጁ ጥለውታል። በእርግጥ እግዚአብሔር የህፃናቶች ሁኔታ ግምት ውስጥ አስገብቶ ምህረት ፈጥሮልናል። አልፈነዳም። ጥይትና ሽጉጥ ግን መሳሪያውን ተተኩሰዋል። በእርግጥ ያን ያህል ጉዳት አላደረሰም እንጂ አቅዶ የነበረው ከባድ ነበር። በእንደዚህ አይነት ግርግር የተፈጠረ ነው። የእኛ የጸጥታ ኃይሉ የሚሊሻ እና ፖሊስ ነው። እነሱ ሆነ ብሎ ትምህርት ቤት ያሉበት ጋር ሂደው ነው። ይህም ደግሞ መከላከያም ያውቃል፣ ፌዴራል ፖሊስም ያውቃል። ሊገሉ ነው የሄዱ፣ ሰውን ሊያጠፉ ነው የሄዱት። በእንደዚህ አይነት ምክንያት እያለ ነው እንግዲህ እነዚህ ልጆች ያጣናቸው። እኔ ምንም ቢሆን ምንም እንደ ሰው የሰው ህይወት መጥፋቱ በጣም ነው ያዘንኩት። እኛ ይሄን ነገር መከላከል እየቻል ባለመደማመጥና የሌላ የፖለቲካ መጫወቻ በመሆናችን በጣም አሳዛኝ ነው። ምንም ይሁን ምንም ኢትዮጵያውያን ነን። ያለፈው ጥፋት ይበቃናል።
ስማቸው ለደህንነት ሲባል እንዳይገለጽ የጠየቁ የከተማዋ ነዋሪ በአማርኛ መማር እንፈልጋለን ያሉ ወጣቶችና ሌሎች ነዋሪዎች የትምህርት መዝገባ ወደሚደረግበት ምድረገነት አንደኛ ደረጃ ትምህርት ቤት በመሄድ ተቃውሞ ማሰማታቸውን ገልጸዋል። እሳቸው ሰላማዊ ነበር ያሉትን የወጣቶቹን ተቃውሞ ተከትሎ በተተኮሰ ጥይት ግን አበራ ጉፋያና ሀየሎም አሸብር የተባሉ ሰዎች ተገድለዋል ብለዋል። ቀብራቸውም ትናንት መፈጸሙን አስታውቀዋል።
እኛ እናቶች ነው ያለቅሱት፣ ወንድሞች ነው ያለቅሱት፣ ማህበረሰቡ ነው እያለቀሰ ያለ እየተገደለ ነው ያለ። ታጣቂ ኃይል አስወጡ ሺህ ጊዜ ያላቸው
ይሄ የራያ አላማጣ እስከ ኮረም ጀምሮ ባለው እስከ ባላ ባለው ደረጃ ያለው አካባቢ ማለት ነው በኮማንድ ፖስት የሚመራ ነው። ይሄ በኮማንድ ፖስት እየተመራ ያለ እነሱ መዝግበው በትግርኛ ሊያስተምሩ ስለተዘጋጁ ማለት ነው። እኛ ደግሞ በአማርኛ የሚማረው ህብረተሰብ እንዴት ይሁን ብለን ጥያቄ ስናቀርብ የጥይት ሩምታ ተከፈተብን።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የጠየቁ የአላማጣ ከተማ ጤና ጣቢያ ባልደረባ ወደ ጤና ጣቢያው በጥይት ተመተው የመጡ መኖራቸውን አረጋግጠዋል።
አለማጣ ጤና ጣቢያ ሁለት ነበር ቆስለው የመጡት። አንደኛው ወዲያው አረፍ እንደደረሰ ያው በጥይት ነው የተመታው። በግራ ጎኑ ብብት አካባቢ ገብቶ ጥይቱ በቀኝ ጎን ወጣ። ስለዚህ ከባድ ጉዳት ነው፣ ሳምባንና ልብን ያገኛል። ሌላኛው መካከለኛ ጉዳት እጁ አካባቢ ነው፣ የአጥንት ስብራት ነው ያጋጠመው። ሌሎች ግን ወደ ሌላ የግል ክሊኒኮች እየሄዱ ነው የሚባል ወሬም አለ።
በእኔና በቤተሰቤ ላይ ጉዳት ሊደርስ ስለሚችል ስሜን አትግለጹ ያሉ ሌላው የከተማዋ ነዋሪ የህወሓት ታጣቂዎች ሲሉ የጠሯቸው አካላት በትምህርት ቤቶች ውስጥ ሰፍረው እንደሚገኙና በዚህ ሁኔታም ትምህርት ለማስጀመር እንደሚከብድ አስረድተዋል።
ምዝገባ እንጀምራለን አሉ። ካምፕ ውጡና ትምህርት ቤቱ የሚጀምር ይህንን ማንም የሚቃወም ነገር የለ። ከካምፕ ግን ውጡ፣ ሴቶች ሲማሩ እዛው ሊደፈሩ ይችላሉ፣ አንዳንድ ነገር ሊደረግ ይችላል።
በትግራይ ክልል ጊዜ አስተዳደር ስር የተደራጀውና የአላማጣ ከተማ ከንቲባ እንደሆኑ የገለጹልን አቶ ዝናቡ በበኩላቸው በትምህርት ቤቶች ውስጥ የሰፈረው የአካባቢ ሚኒሻ እንጂ ሌላ ታጣቂ አይደለም፣ ይህም በስጋት ከተፈረጀ በውይይት እንጂ በኃይል ነገሮችን ለመለወጥ መሞከር ተገቢ አልነበረም ብለዋል።
በፕሪቶሪያ ስምምነት መሰረት እስከነ ትጥቁ ሊገባ የተፈቀደለት አካል ነው የአካባቢ ሚሊሻና ፖሊስ ነው ገብቶ ያለው። ከዚህ ውጭ ሌላ የገባ የለም። ነገር ግን ቤታቸው አሁንም በነዛ ህጋዊ ያልሆኑ አስተዳደር የተያዘባቸው እና ሌላ ሰው አስተላልፈው የተሰጡ እስካሁን ቦታቸው ባለመረከባቸው የተፈጠረ እንጂ ትምህርት ቤት ላይ የትም ላይ የሚሰፍር ኃይል የለም። የማረጋግጥልህ ካልኩ የጸጥታ ኃይል ውጭ እነዚህ ትምህርት ቤቶች ላይ የሰፈረ የጸጥታ ኃይል የለም። ቢሆንም ግን ነው በኃይል አይደለም የምትፈታው።
በአማራ ክልል የበጀትና አስተዳደራዊ ድጋፍ የሚንቀሳቀሰው የአላማጣ ከተማ ከንቲባ መሆናቸውን ያስታወቁት አቶ ኃይሉ የፌዴራሉ መንግስት አካባቢውን በሚዛናዊነት ይመልከት ሲሉ ጠይቀዋል።
ይህን ሁሉ በደል አሳልፎ አሁንም ከመንግስት ጎን ቆሞ ችግሮቻችን በሰላማዊ መንገድ እንፈታለን እያለ ባለበት ሰዓት ደግሞ ወረራ ከመፈጸሙ በላይ ዛሬ ደግሞ በአደባ ምን ታመጣላችሁ በሚል መንገድ ግድያና አፈና ተፈጽሟል። ይህ ሁሉ ነገር እየተፈጸመ ያለው ሰራዊት በየትምህርት ቤቶቹ ተቀምጦ ምዝገባ እንዲካሄድ የፈቀደው አካል ነው። የፌዴራል መንግስት ቆም ብሎ እያየ ነው ያለው፣ እኛም እየታዘብን ያለ ነው። አሁንም ቢሆን በአስቸኳይ ይህን ነገር እንዲያስቆምና መጠየቅ ያለባቸው አካላት መጠየቅ መቻል አለባቸው።
የሰሜን ኢትዮጵያውን ጦርነት ከተጠናቀቀና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢው ላይ የሚነሳው የባለቤትነት ጥያቄና የአስተዳደር ጉዳይ በንጥልጥል መቆየቱ ይታወሳል። ከፌዴራል መንግስቱ በኩልም ይህን አስመልክቶ የወጣ ግልጽ መረጃ የለም። ይሁን እንጂ ባለፈው ነሐሴ 6 ቀን 2016 ዓ.ም በአማራና በትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደተቋቋመ የተገለጸው ብሔራዊ አብይ ኮሚቴ የመንግስትን ቀጣይ አቅጣጫ በተመለከተ መግለጫ አውጥቷል። አካባቢዎቹ በመከላከያ ሰራዊት አስተባባሪነት የፌዴራል መንግስቱ በሚመደባቸው ሲቪል መሪዎች እንደዚሁም በሁለቱም ክልሎች ታዛቢነትና በህዝቡ ሙሉና ቀጥተኛ ተሳትፎ የራሳቸውን ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ኮሚቴው በመግለጫው አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመሰግናለሁ። አድማጮች፣ የፌዴራል መንግስቱ በዚህ ጉዳይ ላይ ያለውን አስተያየትና ምላሽ ያካተተ ዘገባ ወደፊት ይዘን ለመቅረብ እንሞክራለን። ከአሜሪካ ድምፅ ስርጭታችን ይቀጥላል። ቀጣዩ ጥንቅራችን ደግሞ በዚህ በአሜሪካ እየተካሄደ ስላለው ምርጫ ይመለከታል። በአሜሪካ ምርጫ ሁለቱ ምክትል ፕሬዚደንታዊ እጩዎች በትናንትናው ምሽት ክርክር አድርገዋል። የሪፐብሊካኑ ተወካይ ጄዲ ቫንስ እና የዲሞክራቲክ ፓርቲ ተወካይ ቲም ዋልዝ ባደረጉት ክርክር መካከለኛው ምስራቅ፣ ስደት፣ ኢኮኖሚ፣ ጽንስ የማስወረድ መብት፣ በመሳሪያ የሚፈጸም ሁከትና ሌሎች ጉዳዮች ተከራክረውባቸዋል። ክርክሩን አስመልክቶ ሁለቱንም ፓርቲዎች የሚደግፉና በአንድ ወቅትም ለሕግ መወሰኛው ምክር ቤት የተወዳደሩ ሁለት ትውልድ ኢትዮጵያ አሜሪካውያንን ጋብዘናል። እንደሚከተለው ተጠናቅሯል። በአሜሪካ ምርጫ በምክትል ፕሬዝደንትነት የሚወዳደሩት የሪፐብሊካኑ ተወካይ ጄዲ ቫንስ እና የዲሞክራቲክ ፓርቲው ተወካይ ቲም ዋልዝ ማክሰኞ ምሽት የመጀመሪያና የመጨረሻ የተባለውን ክርክር አድርገዋል። ሁለቱ እጩዎች መካከለኛው ምስራቅ፣ ስደት፣ ኢኮኖሚ፣ ጽንስ የማስወረድ መብት፣ በመሳሪያ የሚፈጸም ሁከትና ሌሎችንም ጉዳዮች በተመለከተ ተከራክረዋል። ክርክሩ የተደረገበት መንፈስ አሜሪካውያን እንደወደዱት የሚዲያ ዘገባዎችና አስተያየቶች ያመለክታሉ። ሁለቱ እጩዎች ወደ መድረኩ እንደገቡ የተጨባበጡ ሲሆን በስተ መጨረሻም የትዳር አጋሮቻቸው ወደ መድረኩ ብቅ ብለው ሰላምታ ሲለዋወጡና ወደ ጋዜጠኞቹም በመሄድ ሲሰነባበቱ ተስተውሏል። ከእንግዶቼ አንዱ የሆኑትና በሜሪላንድ ነዋሪ የሆኑት የሪፐብሊካን ፓርቲው ደጋፊ በዚህኛው ምርጫ ግዛቲቱን ለመወከል ለእንደራሴነት ተወዳድረው የነበሩት አቶ ለባን ስዩም በአጠቃላይ ክርክሩ ላይ አስተያየታቸውን ያጋራሉ።
የትናንትና ፖሊሲ ኦሪየንተድ የሆነ ማቹር የሆነ ዲቤቱ ነበረ ብዬ አምናለሁ። በሁለቱም ሳይድ ትንሽ ለየት ያለ እና ሄቪ ኦን ፖሊሲ ነበረ። ትናንትና ጥሩ ነበረ፣ ጥሩ ዲቤት ነበረ።
ሌላኛው እንግዳዬ ቴክሳስ በሚገኘው ካሊንስ ካሌጅ የኢኮኖሚክስ መምህር የሆኑት በአንድ ወቅትም ግዛቲቱን ለመወከል ለእንደራሴነት የተወዳደሩት ፕሮፌሰር መሐመድ ጣይሮ በአቶ ለባን ላይ የሚያክሉት አለ። ክርክሩ የተደረገው በመከባበርና አልፎ አልፎም መልካም ቃላት በመለዋወጥ ነው። እዛና እዚህም ከረር ያለ ነገር ቢኖርም አሜሪካውያን ከዚህ በፊት ያጡትን የክርክር አይነት ያገኙ ይመስለኛል። ትናንት ምሽት በነበረው የመከባበር መንፈስና እዚህ ላይ ተጨማሪ የሚሉት ካለ ያለው የመከባበርና አልፎ አልፎ መልካም ቃላት መለዋወጡ የፈጠረው ስሜት እንዴት ነበረ?
በአጠቃላይ የነበረው ስሜት የትናንቱ ዘለፋ የሌለበት ጠቃሚ ነገሮች ተነስተው መልስ ያገኙበት፣ በተለይ ጄዲ ቫንስ እስካሁን ሰው ከሚያውቀው በተለየ ሁኔታ በመከባበር አንዳንድ ጊዜም በመስማማት የተደረገ ክርክር ነበር። በጣም የተለየ ነው ከዚህ በፊት ከምናውቀው። በተለይ ትረምፕ ያለበት ክርክር ሁልጊዜ ክርክር ሳይሆን ጭቅጭቅ ነው። የትናንቱ ደንባያ ክርክር ነው እና በዛ በኩል የተለየ ነው ማለት ይቻላል።
ክርክሩ በተለይም በተመሳሳይ ቀን ማክሰኞ ዕለት ኢራን በእስራኤል ላይ የፈጸመችውን የሚሳኤል ጥቃት አስታኮ በመካከለኛው ምስራቅ እየተባባሰ ያለውን ጦርነት በተመለከተ ነበር የተጀመረው። ጄዲ ቫንስ ባይደንን ለኢራን ውጪ ያለው ገንዘቧ እንዲለቀቅ በማድረጋቸው ተችተዋል። የአሜሪካ ባላንጣዎች የሆኑት ኢራን፣ ቻይናና ሩሲያ በባይደንና ሄሪስ ፖሊሲ ምክንያት የልብ ልብ ተሰምቷቸዋል ያሉት ጄዲ ቫንስ አለባቸው ያሉት የአመራር ችግር አስተዋጽኦ አድርጓልም ሲሉ አክለዋል። ቲም ዋልዝ በበኩላቸው ትራምፕ የአሜሪካ ፖሊሲ እንዳይቀጥል በማድረጋቸውና በምትኩም ሌላ ሳይተኩ በመቅረታቸው ለችግሩ ተጠያቂ ናቸው ብለዋል። በዶናልድ ትራምፕ ደካማ ፖሊሲ ምክንያት ኢራን የኒውክሌር መሳሪያ ለማምረት ተቃርባለች ሲሉ ከሰዋል። ትራምፕ የውጭ ፖሊሲን በቁም ነገር አይወስዱም ሲሉም አክለዋል ቲም ዋልዝ። የመካከለኛው ምስራቅን በተመለከተ በተደረገው ክርክር ላይ እንግዳዬ ፕሮፌሰር መሐመድ ጣይሮ የሚያክሉት አለ።
የመጀመሪያው ጥያቄ አክቹዋሊ ስለ እስራኤል ነበር የተጠየቀው። የጄዲ ቫንስ መልስ በጣም ቆንጆ መልስ ሆኖ አገኘሁት። እኔ ምንድን ነው ያለው እሱ እስራኤል የምትፈልገውን ነገር ታደርጋለች፣ እኛ ስራችን እሷ ስትወስን እኛ እሷን መደገፍ ነው ያለው። ገቨርነር ዋልትስ ደግሞ ከዛ ትንሽ የተለየና ትራዲሽናል የሆነ መልስ ነው የሰጠው። እስራኤል ራሷን የመከላከል መብት አላት ምናምን ምናምን ብሎ ነው እሱ የመለሰው።
የምሽቱ አንዱ የመከራከሪያ አጀንዳ የነበረው ጽንስ የማስወረድ መብት ነበር። በዚህ ጉዳይ ላይ ሁለቱ እንግዶቼ የሁለቱን እጩዎች ሀሳብ በአጭሩ ይነግሩናል። በቅድሚያ አቶ ላባን ስዩምን ሰምተን ወደ ፕሮፌሰር መሐመድ ጣይሮ እንሄዳለን።
በአሁን ፎር ኤግዛምፕል የጽንስ ማውረድ ትራምፕም ያለው ነው ጄዲ ቫንስ የጠቀመው ማለት ነው። ይሄ ስል የስቴት መብት ነው እና አንድ ስቴት እኔ ጽንስ ማውረድ አልደግፍም ካለ ህዝቡ ወጥቶ ቮት ካረገ ማለት ነው ስቴቱ ሬስትሪክትድ ይሆናል ማለት ነው። አንድ ስቴት ደግሞ እንደ ካሊፎርኒያ በፈለገችው ሰዓት አንድ ስቴት መብቷ ነው ጽንስ ማውረድ ከተባለ ደግሞ እዛ ይሆናል ማለት ነው እና እኔ እንደዛ ምንድን ነው ይሄ የትራምፕ አተሳሰብ መሆኑ ስለዚህ የተለየ የማይመስለኝም ከኦሪጂናሉ ማለት ነው። ትንሽ አሁን ማነው ስሙ በኢሚግሬሽንም እሷን ወክሎ የተናገረው ቲም ዋልስም እንደዛ ነበረ ማለት ነው። ስለዚህ ብዙ ልዩነት ሊያረጉ አይችሉም። እነዚህ አጌን ሴከንድ ስቴጅ ናቸው። እሱን ደግፎ እሷን ደግፎ ነው እዛ ያሉት እንጂ የራሳቸው ፖሊሲ ሊያወጡ ወይ ምናምን አይደለም ያሉት።
ትልቅ ኢሹ ሆኖ የወጣው ማታ ይሄ ሴቶች ጽንስን የማውጣት መብት ይመስለኛል ትልቅ ኢሹ የሆነው ትናንትና ማታ። ጄዲ ቫንስ የአለቃውን የትራምፕን አቋም ትንሽ ለዘብ አድርጎ አሳምሮ ነው ያቀረበው። በዛ በኩል በጣም ሰክሰስፉል የሆነ የተሳካለት ክርክር ነው ማለት ይቻላል። ዎልዝ ደግሞ እነሱ ሁልጊዜ አቋማቸው የታወቀ ነው፣ ሴቶች መብት አላቸው ጽንስን የማውረድ የሚለው መልስ ነው። በዛ በኩል ትራምፕ በጣም ወግ አጥባቂ ዳኞችን ሱፕሪም ኮርት ላይ አድርጎ ይህንን መብት ከሴቶች ይነጥቋል፣ ይህ መሆን አልነበረበትም ነው። የጄዲ ቫንስ ደግሞ ትንሽ ሶፊስቲኬትድ የሆነና እንደ ትራምፕ አይን አውጥቶ የመጣ ሳይሆን በትራምፕ አቋም እየተስማማ ግን ስቴቶች ራሳቸው መወሰን አለባቸው የሚል ትንሽ ለዘብ ያለና የማያስፈራ መልስ ነው የሰጠው። ትልቁ አንደኛው እሱ ነበር።
ፍልሰትን በተመለከተ ቫንስ ካማላ ሃሪስን ድንበሩን ክፍት በማድረግ የአደንዛዥ እጽ አዘዋዋሪ ቡድኖች እንዲገቡ አድርገዋል ሲሉ ከሰዋል። ዋልዝ በበኩላቸው ትራምፕ በሁለቱ ፓርቲዎች በጋራ ሊጸድቅ የነበረውን የፍልሰተኞች ሕግ በማደናቀፍ ከሰዋል። በመሳሪያ የሚፈጸም ጥቃትን በተመለከተ ቫንስ በትምህርት ቤቶች ጠንካራ ጥበቃ እንዲደረግ ሲሉ ሐሳብ አቅርበዋል። የአእምሮ ጤና ቀውስ ለችግሩ አስተዋጽኦ እንዳደረገም ጠቅሰዋል። ዋልዝ በበኩላቸው ትምህርት ቤቶች የጦር ካምፕ መሆን የለባቸውም ብለዋል። ወንድ ልጃቸው በትምህርት ቤት ውስጥ ተኩስ ሲከፈት መመልከቱን የጠቀሱት ዋልዝ ዋና ኃላፊነታቸው ልጆችን ከአደጋ መጠበቅ መሆኑን ተናግረዋል። ትርጉም ያለውና መሳሪያ የመታጠቅን መብት የሚጠብቅ እንዲሁም ልጆችን ከአደጋ የሚጠብቅ ሕግ እንዲወጣ ጠይቀዋል። ሁለቱ ለምክትል ፕሬዝዳንትነት የሚወዳደሩት እጩዎች ፕሬዝዳንቶቻቸውን ወክለው ይመጡ እንጂ በዋናነት የራሳቸው የሆነ ፖሊሲ ይዘው እየተከራከሩ አለመሆናቸውን የሚያስረዱት ለባን ስዩም ናቸው።
ያው እነዚህ ሴከንድ ስቴጅ ናቸው። እንግዲህ ለአለቆቻቸው ወክለው የመጡ ሰዎች ናቸው። ስለዚህ በዚህ አይነት ዲቤት ምንድን ነው? You don't want to be the story ይባላል በእንግሊዝኛ። እንግዲህ እነሱ ወክሎ መጡ እንጂ እነሱ አይደሉም ፕራይመሪ የሆኑ ማለት ነው። እና ሁሌ በተቻለ መጠን አለቃህን አሳምረህ መውጣት ነው የሚገባ ከዚህ ሁኔታ ማለት ነው። ስለዚህ ትናንትና ሁለቱ ዳስዋት እሱን ያረው ትናንትና ማለት ነው። እና መወዳደር አትችልም ትራምፕ እና ካማላ ሃሪስ እና ቲም ዋልስ እና ጄዲ ቫንስ መወዳደር አትችልም። ለምን? እነዛ ራሳቸው የራሳቸው ፖሊሲ ነው። እነዚህ ግን የእነሱ ፖሊሲ በበለጠ ሪፍሌክት እንዲያደርጉ ለህዝቡ እንዲያስተዋውቁ ነው ትናንትና የመጡ ማለት ነው።
በዚሁ ጉዳይ ላይ ሌላው እንግዳዬ ፕሮፌሰር መሐመድ ጣይሮም የሚያክሉት አለ።
የአሜሪካን ምርጫ ሰው ለቫይስ ፕሬዚደንቱ አይደለም ድምፁን የሚሰጠው፣ ያ የታወቀ ነው። ቫይስ ፕሬዚደንት መርዳት ይችላል። ጥሩ ቫይስ ፕሬዚደንት ሁልጊዜም የጥሩ ቫይስ ፕሬዚደንት እጩ ማለት ነው ሁልጊዜም ጠቃሚ ነው ለዋነኛው ሰው። ግን ሰው ድምፁን የሚሰጠው ለፕሬዚደንት እጩ ሆኖ የቀረበውን ሰው አይቶ ነው። በዛ አይን ስታየው ሁለቱ ራሳቸውን የማጥቃት ስትራቴጂ በጣም ጠቃሚ እንዳልሆነ ያውቁታል። ለዛም ነው 5 ሜትር ብቻ ነበር በእነሱ መሀል ያለው ርቀት፣ ግን እርስ በርስ መወቃቀሱን ትተው ቫንስ ሃሪስን፣ ዎልስ ደግሞ ትራምፕን ነው ሲወቅሱ ያደሩት። እና በጣም የሚያስገርም አይደለም የእነሱ መከባበር፣ ብዙም የሚገርም አይደለም። በዛ እይታ ስታየው ሁለቱ ለምክትል ፕሬዚደንትነት ባይሆን የነሱ ቦታ የፕሬዚደንት እጩ ቢሆኑ ሁለቱ እንደ ክርክር የሚሆን አይመስለኝም። ምክንያቱም ያኔ ስቴኩ በጣም ሀይ ይሆናል፣ መዘላለፍ መወቃቀስ ይኖር ነበር። ለዛ ይመስለኛል ብዙም መዘላለፍ እና መወቃቀስ ያልሰማ ነው። ጥሩ ነበረ። በጣም አብዛኛው ሰው ደስ ብሎታል።
ሁለቱ እጩዎች ክርክራቸው በአብዛኛው በፖሊሲ ጉዳዮች ላይ እንዲያተኩርና ነቀፌታቸውንም ዋና ተወዳዳሪ በሆኑት የቀድሞው ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንት ካማላ ሃሪስ ላይ ሰንዝረዋል። የሁለቱ እጩ ምክትል ፕሬዚደንታዊ ተፎካካሪዎች ክርክር የምርጫውን ሂደት የመቀየር አቅም ባይኖረውም ጨዋ በሆነ በመከባበርና በጓዳዊ መንፈስ ያደረጉት ክርክር በዘመናዊ የአሜሪካ ፖለቲካ ብርቅ እየሆነ የመጣውን ጨዋነት የሰፈነበት የፖለቲካ ክርክር መልሰው እንዳመጡ ብዙዎች ይስማሙበታል። ለአሜሪካ ድምፅ እንግዲህ ወልዴ፣ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን፣ በቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ ግጭት እናምራለን። ኢራን ትናንት ማክሰኞ ወደ 200 የሚጠጉ ሚሳይሎችን ወደ እስራኤል ማስወንጨፏን ተከትሎ እስራኤል ጠንካራ ምላሽ ልትሰጥ ትችላለች የሚለው ስጋት አይሏል። ይህም በመካከለኛው ምስራቅ የሚካሄደውን ግጭት ያባብሰዋል የሚል ፍራቻን አስከትሏል። በእስራኤል የሚኖሩ ትውልደ ኢትዮጵያዊ እስራኤላውያንም ነገ የሚሆነውን አናውቅም በማለት ስጋት ውስጥ መሆናቸውን ነግረውናል። በኢየሩሳሌም የሚኖሩትን ትውልደ ኢትዮጵያውያን ያነጋገረቻቸው ስመኝሽ የቆየ ተከታዩን አሰናድታለች።
ኢራን በእስራኤል ላይ የሚሳይል ጥቃት ልታደርስ እንደምትችልና ሕዝቡ ጥንቃቄ እንዲያደርግ ለእስራኤላውያን የማስጠንቀቂያ የጽሑፍ መልእክት የደረሳቸው የሚሳይል ጥቃቱ ከመጀመሩ ቀደም ብሎ ነው። በእስራኤል ከ30 ዓመታት በላይ የኖሩትና በአውቶቡስ ሹፌርነት የሚተዳደሩት አቶ ተስፋሁን እሸቱ በወቅቱ ስራ ላይ የነበሩ ሲሆን የማስጠንቀቂያ መልእክቱ ሲደርስ አሳፍሯቸው የነበሩት ሰዎች ወርደው ቀድመው ወደ ተዘጋጁ መጠለያዎች ለመሄድ መበተናቸውን ይገልጻሉ።
7:30 7:20 እንደዛ አካባቢ ትክክለኛ ሰዓቱን አላስታውስም። እንደ አጋጣሚ የስራ ባህሪ ሾፌር ስለነበሩ ከአውቶቡስ ሾፌር ያው ብዙ ሰዎች ነበሩ ተሳፍረው ነበርና ወርደው ወደ ተለያየ መጠለያ ለመሆር ሞከሩ። ከዛ በኋላ እኔ ደግሞ አውቶቡሱን ወደ መመለሼ ወደ ቤት ለመምጣት ሞከርኩኝ።
የጽሑፍ መልእክቱን ተከትሎ በመላው እስራኤል የአደጋ ማስጠንቀቂያ ደውል ተደወለ። በኢየሩሳሌም ከ20 ዓመታት በላይ መኖራቸውን የሚናገሩትና የኢትዮጵያውያን ማህበረሰብ ሊቀመንበር የሆኑት ወይዘሮ ቤተልሔም ካሳ በወቅቱ በመኖሪያ ቤታቸው ነበሩ።
ሲተኩስ ወደ መጠለያ መሄድ እንዳለብን እናቃለን። ና ሁሉም እንደ ማንኛውም ዜጋ ማለት ነው። እኔም በአጋጣሚ ነው የተተኮሰው። ያው ቀደም ብለው አስጠንቅቀዋል ሊተኮስ እንደሚችል። ከዛ ቀጥሎ ነው አላርም የሚጮኸው። እና ያቺ ጊዜ ለመዘጋጃ እና ሁላችንም ወደ ታች ለመውረድ የምንጠቀምባት ጊዜ ነው። እና ከቤት ወርደን ታች አንደርግራውንድ እንጠለላለን። በአጠቃላይ የህንፃው ነዋሪዎች ዛሬም እንደዛው ነው የሆነ። በአጋጣሚ ተደወለ። ኦኬ፣ አሁን አላርም ይመጣል ብለን ጠበቅን። ያው እየወረድን ጠበቅን። በጣም ከታታይ ነበር። ያስፈራል። ህይወት ነች፣ ያስፈራል።
ኢራን በሚያዝያ ወር ላይም ተመሳሳይ ጥቃት እስራኤል ላይ አድርሳ ነበር። ሆኖም የአሁኑ ጥቃት በመላው እስራኤል ላይ በተመሳሳይ ሰዓት መፈጸሙ በአብዛኛው ሰው ላይ ድንጋጤ መፍጠሩን ነው አቶ ተስፋሁን የሚያስረዱት።
ያው እንግዲህ ወደ በጊዜ ጀምረው ያው እንደሚወረውሩ በተለያየ ማስጠንቀቂያ ሰጥተውን ነበረ። በስልኮቻችን ሁሉ መረጃዎች ደርሱን ነበረ፣ ሜሴጆች። መጀመሪያ አካባቢ ወደ ተላቪቭ አካባቢ ከሊባኖን አቅጣጫ የተወሰኑ ሮኬቶች ወደቁ። ግን ያው የኪፓት ባርዜል የሚለው የመከላከያው ማክሸፊያው እሱ ለማክሸፍ ሞከረ። ከዛ በኋላ ግን ያው ቀጥታ በሙሉ በተላቪቭ አካባቢ፣ በኢየሩሳሌም አካባቢ፣ እንዲሁም በደቡብ ክፍል አካባቢ በበርሸባ ኔጌብ የሚባለው አካባቢ በጠቅላላ በያማሜላ ሁሉ ወደ 181 ሮኬቶች ናቸው የተወረወሩት። ያው በአጠቃላይ በሀገሪቷ በዛን ሰዓት ያው ስሬና ያ አዛካ የሚሉት ማስጠንቀቂያ ደውል ተደወለ። ሁሉም ሰው ወደ መከላከያ ወረዳ፣ አንዳንዱ በቤቱ፣ አንዳንዱ ደግሞ መጠለያዎችን እየፈለገ ለመጠለል ሞከረ።
የኢራን እስላማዊ አብዮታዊ ጥበቃ ጓድ ማክሰኞ ዕለት ባወጣው መግለጫ ጥቃቱን ያካሄደው እስራኤል ቁልፍ በሆኑ የሂዝቦላ መሪዎች ላይ ለፈጸመችው ግድያ ምላሽ ለመስጠት መሆኑን አስታውቋል። ግማሽ ሰዓት በፈጀው ጥቃትም ኢራን ከ180 በላይ ሮኬቶችን ተኩሳለች። አቶ ተስፋሁን በወቅቱ የነበረውን ሁኔታ እንዲህ ይገልጻሉ።
ቢያንስ የ15-20 ደቂቃ ነበር ይሄ መከላከያው ጩኸት የሚሰማ የነበረን። እንደ 15 ደቂቃ ነው፣ በተከታታይ ነው። አንድ ጊዜም አይደለም፣ በሁሉም ከተማዎች በተመሳሳይ ሰዓት ነበር እንትን የሚለው። ሰማው ያው በጣም ያስፈራ ነበር። ያው ሲያከሽኩት ነው መሰለኝ ስትንቅርታሪ ባለው አፕሪል ከተወረወረው በበለጠ አሁን በሁሉም አካባቢዎች ስለተወረወረ ትንሽ ያው ድንጋጤ ፈጥሯል በህብረተሰቡ አካባቢ።
አቶ ተስፋሁን ይህን ወቅት ከባለቤታቸው ጋር በመኖሪያ ቤታቸው በተዘጋጀ መጠለያ ቢያሳልፉም ሁለት ልጆቻቸው ግን አጠገባቸው እንዳልነበሩ ይገልጻሉ።
እንግዲህ ልጆቼ አንደኛው ወደ ሀይፋ አካባቢ ወደ ሰሜኑ ክልል ነው ያለችው፣ አንደኛዋ ደግሞ ወደ ተላቪቭ አቅጣጫ ነው ያለችው። አሁን እነሱ ጋር እየተደዋወልኩ ነበር ያሽኝ። ያው ባለቤቴም ስራ ላይ ነበረች፣ እሷ ቶሎ ብላ በአስቸኳይ ወደ ቤት ለመመለስ ሞከረች። ያው አሁን ከተማው የተወሰነ ሁኔታ ጭር ብሏል። ያው ሰው በየቤቱ ነው ያለው።
እንደ አውሮፓውያን አቆጣጠር በ2023 ጥቅምት ወር ላይ ሐማስ በእስራኤል ላይ የደረሰውን ጥቃት ተከትሎ እስራኤል አንድ ዓመት ለሚጠጋ ጊዜ በጋዛ ሰርጥ በአየርና በምድር ጥቃት ስታደርስ ቆይታለች። ያለፉትን ጥቂት ሳምንታት ደግሞ በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የአየር ድብደባ እያካሄደች ሲሆን ጦርነቱ በመካከለኛው ምስራቅ ቀጠና ይስፋፋል የሚለው ስጋት እየተባባሰ ሄዷል። ወይዘሮ ቤተልሔም ይህ ስጋት የነዋሪው መሆኑን ይናገራሉ።
ጦርነት ቢቀጥል፣ አጠቃላይ ጦርነት እንዳይቀሰቀስ ከሁሉም ወገን ይፈራል። ያ ነው አሁን ሁላችንም የሚያስፈራን ያ ነው። የዛሬው እግዚአብሔር ይመስገን ያው እስራኤል እንደሚታወቀው መከላከያዎቿን በሙሉ አሰማርታ ስለምትገኝ በዛ አማካኝነት ምንም የተጎዳ ነገር የለም። በዚሁ ቢበቃ የሚል ስሜት ነው ብዙ። ግማሹ ደግሞ በቃ እንደተጀመረው መልስ ምስጥ ይላል። የተደበላለቀ ስሜት ውስጥ ነው የምንገኘው። ምንድን ነው ትክክል ሊሆን የሚችለው? እንደገና የመልስ ምስጥ መስጠት ነው ወይንስ በቃ እና ወደ ድርድር መግባት? በጣም አስቸጋሪ ውሳኔ ነው።
የኢየሩሳሌም ነዋሪዎቹ ኢራን ለግማሽ ሰዓት ያካሄደችው የሚሳኤል ጥቃት ሲያቆም ማምሻውን ጸጥታ መስፈኑን ቢገልጹም ቀጥሎ ምን ሊፈጠር ይችላል የሚለው ግን ስጋት ውስጥ እንደከተታቸው ነው የሚገልጹት።
እንግዲህ አናቅም የሚፈጠረውን ነገር አናቅም። ሊባኖን በኩል ያለው አሁን እንደሰማ ነው የእግረኛ ወታደሮች ያው እየተዘጋጁ ነው በእግር ለመግባት ወደ ሊባኖን። በኢራንም በወሰደችው እርምጃ ላይም ደግሞ ያጸፋ እርምጃ እንደሚወስድ ነው አሜሪካኖችም እስራኤሎችም እየገለጹ ያሉት አሁን በሚዲያው እንደምንሰማው። እንግዲህ ዛሬ ሌሊትም ሊሆን ይችላል ነገም ሰሞኑን ምን እንደሚፈጠር አናቅም። ዜናዎቹን እየተከታተል ነው በቅርበት።
እንግዲህ ዛሬ ከአሁን በኋላ ኢራን እንደማትተኩስ ተነግሮናል። ያ ማለት እንግዲህ በሰላም እንተኛለን ማለት ነው። ዛሬ ደግሞ እንግዲህ ያው የእስራኤል ካቢኔት ውይይት ካደረገ በኋላ የሚወስነው ነገ ነው የምናውቀው። ስለዚህ ምን ሊሆን ይችላል የሚለውን በትክክል መግለጽ ወይም መገመት ያዳግታል። ፍራቻ ይኖራል ጦርነት አይደል?
አቶ ተስፋውን እንደሚሉት ለአንድ ዓመት የዘለቀው ጦርነት በእስራኤል ነዋሪዎች ላይ የኢኮኖሚና የስነ ልቦና ጉዳት አድርሷል።
ሀገራችን እስራኤል ያው እንደሚታወቀው መንፈሳዊ ሀገርም ከመሆኑ አንጻር በጣም ከፍተኛ ቱሪስት ነው የሚገባው እና ዋና ግቦ የገቢ ምንጯ ኢኮኖሚዋ ዋናው አውታር ቱሪስት ነው። በአሁኑ ሰዓት ቱሪስት የለም በእስራኤል ሀገር የሚመጣ ያ ሁሉ ተጽዕኖ ይፈጥራል። በኖሯችንም ላይ ተጽዕኖ ይፈጥራል። በስነ ልቦናም ጦርነት በጦርነቱ ይፈጥራል። በእርግጥ በሀገሪቱ ላይ እምነት አለን። ምክንያቱም እስራኤል ያው ለህዝቧ ጠንካራ ሀገር ስለሆነች ዓለም ያውቃታል። ከዛ አንጻር ስጋት የለብንም። ግን ያው የተለያዩ ጫናዎች ግን ይኖራሉ።
በመካከለኛው ምስራቅ እየተባባሰ የሄደው ጦርነት ወዴት ሊያመራ ይችላል የሚለው ስጋት ዓለም አቀፍ ስጋት ነው። ዛሬ ረቡዕ የእስራኤል ኃይሎች በቤይሩት ደቡባዊ ሰፈሮች ላይ በሚገኙ የሂዝቦላ ኢላማዎች ላይ አዲስ የአየር ድብደባ ያካሄዱ ሲሆን ታጣቂ ቡድኑ ሊባኖስ ድንበር አቅራቢያ ከሚገኙ የእስራኤል ወታደሮች ጋር ውጊያ ማካሄዱን ገልጿል። ጦርነቱ ከፈጠረባቸው ስጋት ተላቀው ወደ ሰላማዊ ኑሯቸው መመለስ የሚናፍቁት ትውልደ ኢትዮጵያዊ የእስራኤል ነዋሪዎች ግን በቀጠናው ያለው አለመረጋጋት በሰላማዊ መንገድ ተፈቶ ማየት ይመኛሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች፣ ቀጣዩ ጥንቅርም በዛው በመካከለኛው ምስራቅ ያቆየናል። ኢራን ወደ እስራኤል ሚሳኤል ማስወንጨፏ ቀጠናውን ወደ ባሰ ትርምስ ይከተዋል ሲሉ አንድ የዲፕሎማሲና ዓለም አቀፍ ግንኙነት ተመራማሪ ተናግረዋል። በውጭ ጉዳይ የዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳር እስከዳር ታየ ኢራን በዋና አጋሯ ሂዝቦላ ላይ እስራኤል የወሰደችው ከባድ ወታደር እርምጃ ሚሳኤል ለማስወንጨፏ ዋና ምክንያት ነው ይላሉ። የትላንቱ ክስተት የቀጠናው ትርምስ ወደ ተባባሰ ሁኔታ ለመግባቱ የመጀመሪያው ተደርጎ ሊወሰድ የሚችል ነው ያሉት ዶክተር ዳር እስከዳር እስራኤል ለጥቃቱ የምትሰጠው ምላሽም ቀጣይ ሁኔታውን የሚወስን ይሆናል ብለዋል። አስማማው አየነው ጥንቅሩን ይዘዋል።
እስኪ የመጀመሪያው ሐሳብ እንደው ቀጥታ ከመግባታችን በፊት አንድ ዓመት ጥቅምት 7 ሊሆን ስቀናት ብቻ ናቸው የቀሩት የእስራኤል እና በሐማስ መካከል የተፈጠረው ግጭት ወደ ጦርነትም አድጎ አንድ ዓመት ሊሆን ስቀናት ብቻ ናቸው የቀሩት እና በዚህ አንድ ዓመት ውስጥ እየተለዋወጡ ያሉ ሁኔታዎችን እርስዎ እንዴት አዩአቸው? በተለይ መካከለኛው ምስራቅ ሁኔታን
እንግዲህ ያው የዚህ የእስራኤልና የጋዛ ጦርነት ብሎ ጀምሮ ያው በሂደት አድማሱን እያሰፋ ሂዶ አሁን የኢራን ድረስ የደረሰበት ሁኔታ ነው ያለው። በእርግጥ ጦርነቱ ከተጀመረ አንድ ዓመት የሆነው ነው። በመጀመሪያ ደረጃ ከጋዛ አካባቢ የተነሱ ታጣቂዎች የተለያዩ ቴክኖሎጂዎችን ተጠቅመው እስራኤልን እንዳጠቁ፣ ከዛ እስራኤል ለዛ ምላሽ ስትሰጥ፣ ከዛ ደግሞ ያልተጠበቀ ምናልባት ለእኛ እንደዚህ ከውጭ ለሚመለከት ሰው የሀውቲ ታጣቂዎች እንደ ዋና ተዋናይ ብቅ ያሉበትን ሁኔታ ተመለከትን። የሀውቲ መነሳት ማለት ደግሞ የቀይ ባህር ፖለቲካ ላይ ትልቅ ተጽዕኖ የሚያመጣ ነው። ምክንያቱም የቀይ ባህር ደቡብ ጫፍና ሰሜን ጫፍን ወደ ጦርነት ቀጠና ያስገባ ነበረ። ከዛ ደግሞ እንደገና አላበቃም፣ ተረኛው ሄዝቦላ ሆነ። የሄዝቦላ ጋር ጦርነት መደረግ ከጀመረ በኋላ ደግሞ በመሀል ደግሞ እንደዚሁ ከኢራን ጋር የነበሩ ግጭቶች ነበሩ። በእርግጥ እስካሁን ድረስ ያየነው ጦርነቱ የእስራኤልና የኢራን ነበር ማለት እንችላለን። ምክንያቱም ሄዝቦላህንም ካየን ጋዛንም ጋዛ ላይ የነበረው ታጣቂው ኃይልንም ካየነው የሃውቲ ታጣቂዎችንም ካየናቸው ሁሉም በእስራኤል ማነው በኢራን የሚደገፉ እንደሆኑ እስራኤል ደጋግማ ትገልጻለች። እነዚህን ታጣቂዎች መዋጋት ማለት ኢራንን መዋጋት እንደሆነ ደጋግማ ስትገልጽ እንደነበር ይታወቃል። በእስራኤል እይታ መሰረት ደግሞ የእስራኤል ቀንደኛ የብሔራዊ ደህንነት ጠላት ኢራን ነች። ኢራን በቀጥታ እስራኤልን ባታጠቃም ነገር ግን እስካሁን ድረስ በተለያዩ በእጅ አዙር ስትገጥም ነበረ። አሁን ግን ለመጀመሪያ ጊዜ በዚህ አንድ ዓመት በሞላው ግጭት ውስጥ ከኢራን የሚተኮሱ ሚሳኤሎች እስራኤልን ድንበር አቋርጠው ገብተው ጉዳት ሲያደርሱ ሁሉ የተመለከትንበት ሁኔታ አለ። ሶ እንግዲህ ያው የመካከለኛው ምስራቅ ፖለቲካ አሁን አዲስ መልክ ይዟል። ምናልባት ከዚህ በፊት የምናውቀው የሶሪያ ጦርነት ሊሆን ይችላል ወይንም ደግሞ የገልፍ ክራይሲስ የምንላቸው እነዛ ነበሩ። አሁን አድማሱ ሰፍቶ ወደ ለየለት ጦርነት ከገባ ቀጠና አንድ ዓመት እንደሞላው እናያለን። ይሄ ነው አሁን ያለው መሬት ላይ ያለው ዳይናሚክስ። በእነዚህ ሁኔታዎች ላይ እስራኤል በምትወስዳቸው እርምጃዎች ብዙ ነገሮች የተከሰቱ እንደሆነ እናያለን። ግን ደግሞ ሌጂትሜት የሆነም እርምጃ እንደምትወስድም ደግሞ እያየን ያለበት ሁኔታ አለ።
ምናልባት ያየነው ደግሞ ወይም አዲሱ ክስተት ምንለው ከሰሞናዊ የእስራኤል በሊባኖስ በሂዝቦላ ታጣቂ ቡድን ላይ ስታደርሳቸው የነበሩት የአየር ጥቃቶች መለስ ዛሬ ደግሞ ኢራን በእስራኤል ላይ ከ180 የሚደርሱ ሚሳይሎችን ጥቃት ማድረሷን እየተዘገበ ነው የሚገኘው። እና ምንድን ነው ይሄ የሚያሳየን? ወዴት እየሄደ ነው ማለት እንችላለን? በቀጥታ ኢራን ወደ እስራኤል ይህንን ሚሳይሎች መተኮሷ የሚፈጥረው ችግርስ ምንድን ነው? ይዞት የሚመጣው ነገር
አይ ቲንክ አሁን ወደ ጦርነቱ ወደሚፋፋምበት ደረጃ ገና እየገባን ነው ብዬ አስባለሁ። ምናልባት ከዚህ በኋላ ነው በጣም የጦርነቱ ዋና አስቀያሚው ክፍል ሊመጣ የሚችለው ብዬ አስባለሁ። ምክንያቱም እስካሁን ድረስ የነበረው በእስራኤል እና ኢራን ድጋፍ በምታደርግላቸው ታጣቂዎች አማካኝነት ነበረ። ከዛ ጋር በተያያዘ እነዚህ የታጣቂዎችን መንቀሳቀሻ መንገድ የሚያገኙትን የድጋፍ መስመሮችን ለመቆራረጥ እስራኤል ብዙ እርምጃ ስትወስድ ነበረ። የተለያዩ መሪዎችንም የፖለቲካና ወታደራዊ መሪዎችንም ስትገል ቆይታለች። ግን እስካሁን ድረስ የነበረው ጦርነት ሊመጣ ላለው ከባዱ ጦርነት መንገድ መጥረጊያ ነበር ማለት እንችላለን። ምክንያቱም ኢራን በቀጥታ እስራኤልን አታክ የማድረግ እድሏ ዝቅተኛ ነው ተብሎ ይጠበቅ ነበር። ምክንያቱም ካደረገች ሁለቱ ሀገራት ወደ ለየለት እና የጉዳት መጠኑም ደግሞ ከፍተኛ ወደሆነ ጦርነት ይገባሉ ተብሎ ይጠበቃል። አይ ቲንክ ይሄም ነው ሊሆን የሚችለው። ምናልባት በቀጣዮቹ 2-3 ቀናት ውስጥ ከባድ የሆነ ምላሽ ከእስራኤል ይመጣል። ምክንያቱም የእስራኤሉ ጠቅላይ ሚኒስትር ሰሞኑን ዩናይትድ ኔሽንስ ስብሰባ ላይም ባደረጉት ንግግር ኢራን ተሳስታ እንኳን እኛን ጥቃት ካደረሰችን ኢራን ውስጥ ረጅም እጃችን የማይደርስበት ቦታ የለም እስከ ማለት ድረስ ሲናገሩ ነበረ። ሶ ከንግግራቸው ተነስተን አሁን እስራኤል ከባድ የሆነ የመልሶ ማጥቃት እርምጃ ልትወስድ እንደምትችል መገመት እንችላለን። ፕላስ እስከዛሬ የነበሩ ዳይናሚክሶች የሚያሳዩን እስራኤል በእሷ ላይ ጥቃት እስከሚደርስ ትጠብቃለች። ከደረሰባት በኋላ ግን ጠንካራ ምላሽ እንደምትወስድ ስናይ ነበረ። ሶ ከዚህ በኋላም ከኢራን ጋር ተመሳሳይ የሆነ ፓተርን ተከትላ ወይንም አካሄድ ተከትላ ከባድ ጥቃት ልትከፍት ትችላለች። እስራኤል ደግሞ ከባድ ጥቃት የምትመልስ ከሆነ ያው ኢራንም አቅም ያላት ሀገር ስለሆነች ሁለቱም ወደ ከፍ ወዳለ ጉዳት ወደሚያደርስ ጦርነት ይገባሉ ተብሎ ይጠበቃል። ይሄን መገመት ይቻላል።
ባለፈው የሐማስ ከፍተኛ የፖለቲካ ዘርፍ ኃላፊ በኢራን ውስጥ መገደላቸውን ተከትሎ ይሄ ነገር ተጠብቆ ነበር ያን ሰሞን በኢራን በኩል መለስተኛ የሚባል ለዛ ምላሽ ሰጥቶ እንደነበር፣ ነገር ግን በዚህ ደረጃ አልነበረም። እና ያኔ ያልተደረገው የኢራን እስራኤልን የማጥቃት ሁኔታ አሁን ለመፈጠሩ ዋነኛ ምክንያት ምንድን ነው ማለት እንችላለን?
አይ ቲንክ ያኔ ያው ሄራርኪ ታስቀምጣል። አሁን ኢራን ድጋፍ የምታደርግላቸው ታጣቂ ድርጅቶች የኃይል መጠናቸውን በሄራርኪ ስታስቀምጥ አደ ቶፕ ምናልባት የምታገኘው ሐሰን ነስረላ ይመራ የነበረው ሄዝቦላ ነው። ከዛ ቀጥሎ ሐማስ ምናልባት ከዛ ቀጥሎ አሁን ብቅ ያሉት ሀውቲዎች ሊሆኑ ይችላሉ ብዬ አስባለሁ። እና አሁን ላይ የሐሰን ነስረላ መገደል አይ ቲንክ ኢራን ላይ ምላሽ እንድትሰጥ ከውስጥም ከኤሊቶም ጫና የመጣባት ይመስለኛል። ምክንያቱም በግልጽ የመሸነፍም ምልክት ነው። እሷ የምትደግፋቸው በሙሉ እየተጠቁ እየተመቱ ስለሆነ ስለዚህ ያው ህልውናዋን ለማሳየት እርምጃ አሁን መውሰዷ ይጠበቃል። ያኔም ኦፍኮርስ እሷም ዛቻ ስታደርግ ነበረ፣ ግን የእስራኤል ምላሽ ከባድ ይሆናል ተብሎ ሲጠበቅ ስለነበረ ከበድ ያለ ግጭትም ምናልባት ለመግባት ዝግጅትም እንግዲህ አልጨረሰች ሊሆን ይችላል። ብዙ ማናቃቸው ምክንያቶች ይችላሉ። በጊዜው አላደረገችም፣ አሁን ግን አድርጋለች።
ምንድን ነው ሊመጣ የሚችለው ነገር በቀጣይ ጊዜያት ማለት እንችላለን? አጠቃላይ የመካከለኛው ምስራቅም ዓለም አቀፋዊ ሁኔታው ላይ የሚኖሩ ተጽዕኖ
ምናልባት የመካከለኛው ምስራቁ የተለያዩ ሴናሪዎችን ልናስቀምጥ እንችላለን። ምናልባት እንግዲህ ያው ጦርነቱ እስካሁን እንዳየ ነው እስራኤል የምትፈልገው መልኩ እየሄደላትም ስለሆነ ምናልባት የካምፕ ዴቪድ አይነት መጨረሻ ሊኖረው ይችላል። እስራኤል እንትን ትላለች፣ ኢራንን ታጠቃለች። ምናልባት ኢራን የምትሸነፍ ከሆነ የካምፕ ዴቪድ ያኔ ግብፅን ካሸነፉ በኋላ ወደ ሰላም ስምምነት እንድትመጣ አድርገው እንዳስፈርሟት እንደዚህ አይነት ነገር ሊመጣ ይችላል። ወይንም ደግሞ ሌላኛው ሴናሪዮ ወይንም ቢሆን ሊሆን የሚችለው አሁንም መጠነኛ እስራኤል መጠነኛ ምላሽ አድርጋ እንዲሁ ዝም ብሎ ተዳፍኖ እንዲቀጥል የማድረግ ነገር ሊኖር ይችላል። ነገር ግን አሁን በዓለም አቀፍ ፖለቲካ ኢራንን ኮንቴን የማድረግ ፍላጎት ከፍተኛ ነው። ኮንቴን ማድረግ ማለት አቅሟ ከዚህ በላይ እንዳይጨምር መገደብ ማለት ነው። ኢራንን የመገደብ ፍላጎት አለ፣ በምዕራቡ በኩል በስፋት ይታያል። ስለዚህ ይሄ ጥሩ አጋጣሚ ነው ብዬ ወስዳለሁ። የምዕራቡ ሀገራት ኢራንን ከዚህ በኋላ በሚሊትሪ አቅም፣ በሚሳይል፣ በኒውክሌር ቴክኖሎጂ ወደፊት እንዳትሄድ ለመገደብ የአሁኑ ጥሩ አጋጣሚ ነው ብሎ ስለሚወስዱ እስከምትሸነፍ ድረስ ሊገፉበት ይችላሉ። ስለዚህ መካከለኛው ምስራቅ አይ ሆፕ በካምፕ ዴቪድ አይነት ስምምነት የሚያልቅ ከሆነ ጥሩ ነገር ይኖራል ብዬ አስባለሁ ለዓለም።
ዶክተር ዳር እስከ ዳር ለሰጡን ሀሳብ በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁ። መልካም ምሽት ይኑልዎት።
እኔም አመሰግናለሁ።
አድማጮች፣ ቀጣዩ ዘገባ ደግሞ በጦርነት የተጎዳችውን የሱዳን ከተማ ኦምዱርማንን ያስቃኘናል።
እንደ አውሮፓ አቆጣጠር መጋቢት 2023 እንደታየው በካርቱም ከተማ አካባቢ የሱቆች መናኸሪያ የሆነችው ኦምዱርማን የደራ የገበያ ማዕከል ሆና ነበር። በሰዎችና በሕይወት የተሞላችም ነበረች። እንደ አውሮፓ አቆጣጠር በ2024 መስከረም ላይ ግን መልኳ ተቀይሯል። በሱዳን ወደ 18 ወራት ያስቆጠረው አውዳሚ ጦርነት ጎድቷታል። የቀድሞ የኦምዱርማን ነዋሪ ፋሬስ ሙስጠፋ ከተማዋን ለቆ የሸሸው ጦርነቱ ሲጀመር ነበር። አሁን ለመጀመሪያ ጊዜ ወደ ገበያው ስፍራ እየተመለሰ ነው።
በፊት በዚህ ስፍራ መገኘት ቀላል አልነበረም፣ ምክንያቱም ብዙ መጨናነቅ ነበር። ሁሉም ሱቆች ክፍት ነበሩ። ሁሉም ሱቆች በዕቃ ተሞልተዋል። እናቶቻችንና እህቶቻችን በሙሉ እዚህ ነበሩ። ማለቴ የሱዳን ማኅበረሰብ የሚሰባሰበው እዚህ ነበር። እንደ እውነቱ ከሆነ ጦርነቱ እኛ ሱዳናውያንን ለውጦናል። ይህ የእግዚአብሔር ፈተና ነው።
እንደ አውሮፓ አቆጣጠር ሚያዝያ 2023 ጦርነቱ ከተጀመረበት ጊዜ አንስቶ የሱዳን መንግስት ብዙ ዓለም አቀፍ ጋዜጠኞችን ወዲህ እንዳይገቡ ከልክሏል። በመስከረም 2024 ግን ቪኦኤ በሱዳን መንግስት ቁጥጥር ስር ወደምትገኘውና ብዙ ጊዜ ክፍት ወዳልሆነችው ኦምዱርማን ለመግባት ችሏል። ከአራት ኪሎ ሜትሮች ባነሰ ርቀት ውስጥ ካርቱም ውስጥ ባላንጣ በሆነው በፈጥኖ ደራሹ ጦር ቁጥጥር ስር ወደሚገኘው የከተማው አቅጣጫ ከወዲህ በኩል የሚተኮሱ ከባድ መሳሪያዎችና የጥይት ድምጾች ይሰማሉ። የዚህ ጌጣጌጥ መደብር ባለቤት ለደህንነቱ በመፍራት ስሙን ከመግለጽ ተቆጥቧል። ጦርነቱ በተነሳበት ጊዜ ባለሱቆች ለትልቅ በዓል የተዘጋጁ እንደነበር ይናገራል።
ሁሉም ሱቆች ጉዳት ደርሶባቸዋል። ተኩሱና ትርምሱ የጀመረው የኢድ በዓል ሊከበር ሁለት ቀናት ሲቀሩት ነበር። በወቅቱ ሰዎች መደበኛ ሥራቸውን እየሰሩ የኢድ ምርቶቻቸውንም ለመሸጥ ተዘጋጅተው ነበር።
ተንታኞች የሱዳን ጦርነት ከአንድ አመት ተኩል በኋላ አጣብቂኝ ውስጥ መግባቱን ይናገራሉ። የሰላም ድርድሩ በተደጋጋሚ ከሽፏል። የመብት ተሟጋቾችና የአሜሪካ መንግስት ሁለቱንም ወገኖች በጦር ወንጀል ይከሳሉ። ከአባይ ወንዝ ማዶ በፈጥኖ ደራሹ ቁጥጥር ስር የሚገኝ ይህ አካባቢ አለ። ለብዙ ጋዜጠኞች ክፍት አይደለም። ከአካባቢው በነፍስ ያመለጡት ጥፋቱ የከፋ ነው ይላሉ። የተባበሩት መንግስታት ድርጅት አካባቢው ምናልባት በከፋ ረሃብ የተሰቃየ ነው፣ ረሃቡም በሰባት ዓመታት ውስጥ በዓለም ትልቁ ነው ይላል። ይሁን እንጂ ግን በተደራሽነት እጥረት ምክንያት እውነታውን ማረጋገጥ አልተቻለም። ሙስጠፋ፣ እኔ የምፈልገው ጦርነቱ እንዲያበቃና የሱዳን ህዝብ ወደ መደበኛው ህይወቱ እንዲመለስ ብቻ ነው ይላል።
ወረበን ያውዱ والناس ما تقنع ان شاء الله حنرجع يوم من الايام
እግዚአብሔር ይካሳቸው። ሰዎችንም ተስፋ መቁረጥ አይኖርባቸው። እግዚአብሔር ሲፈቅድ እንደ እግዚአብሔር ፈቃድ አንድ ቀን ተመልሰን አገራችንን መልሰን እንገነባታለን፣ ሱዳንን እንገነባታለን።
ቪኦኤ ያነጋገራቸው በርካታ ሰላማዊ ሰዎችም ይህንን ተስፋ ይጋራሉ።
ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ተቆጣጠሩልን ብርሃን አይሉና ደሳለኝ መኮንን፣ ዋና አዘጋጅ ቆንጅታዬ፣ ሳስተናግዳቸው ያምሽት እንግዲህ ወልዴ ነኝ። ነገ ምሽት እስከምንገናኝ መልካም ምሽት።